በኢትዮጵያ የአስቸኳይ ጊዜ አዋጁ ከታወጀ በኋላ የሞባይል ኢንተርኔት ሙሉ ለሙሉ መዘጋቱ እንዲሁም እንደ ፌስቡክ ያሉ ማህበራዊ መገናኛዎች ደግሞ እንደ ቫይበር የመሳሰሉ የቴሌኮሙኒኬሽን መተግበሪያ አፕሊኬሽኖች አገልግሎት እንዳይሰጡ መታገዳቸው በዋነኝነት ብቸኛውን የመንግስት ቴሌኮሙኒኬሽን ኩባንያ ኢትዮ ቴሌኮምን ገቢ እንደሚጎዳው ጥናቶች አመልክተዋል። ተገልጋዩን ደግሞ ማህበራዊ ትስስሩን እንደሚጎዳ፣ መረጃ የማግኘት መብቱን እንደሚያሳጣው በኦሬገን ዩኒቨርሲቲ የሚዲያ ጥናት የዶክትሬት ተማሪው እንዳልካቸው ኃይለ ሚካኤል ለአሜሪካ ድምጽ ገልጿል። ጽዮን ግርማ እንዳልካቸውን አነጋግራ ተከታዩን ዘግባለች።
ያስቸኳይ ጊዜ አዋጁ ከመታወጁ በፊት ባሉት ጥቂት ቀናት ቀደም ብሎና አዋጁ ከታወጀና አዋጁን ማስፈጸሚያ መመሪያ ከወጣ በኋላ የአሜሪካ ድምጽ ያነጋገራቸው የኢትዮ ቴሌኮም የሞባይል ኢንተርኔት ተጠቃሚዎች የኢንተርኔት አገልግሎት ሙሉ በሙሉ በኢትዮጵያ መቋረጡን ነግረውናል። በተጨማሪም እንደ ፌስቡክ ያሉ ማህበራዊ ሚዲያ አገልግሎት መስጫዎች ሙሉ ለሙሉ መዘጋታቸውንም ይናገራሉ። ኢትዮጵያ ውስጥ የሚታተመው ፎርቹን የተሰኘው የእንግሊዘኛ ጋዜጣም ዛሬ በድረገጹ ላይ ባወጣው ፎቶ ወጣቶች ገመድ አልባ የኢንተርኔት አገልግሎት ያላቸውን ህንጻዎች ተጠግተው ኢንተርኔት ለማግኘት ከስልኮቻቸው ጋር የሚያደርጉትን ትግል በፎቶግራፍ አስደግፎ አውጥቷል። በኦሬገን ዩኒቨርሲቲ የሚዲያ ጥናት የዶክትሬት ዲግሪ ተማሪው አቶ እንዳልካቸው ኃይለ ሚካኤል ጥናቶቹን እያጣቀሰ በዚህ ውሳኔ ኢትዮ ቴሌኮም ተጎጂ ነው ይላል።
ኢትዮ ቴሌኮም የሚባለው የኢትዮጵያ ቴሌኮሙኒኬሽን ኩባንያ ከተለያዩ ኢትዮጵያ ውስጥ ካሉ ነዋሪዎች በሞባይል ዳታ የሚያገኘው ገቢ አለ። በቀላሉ እኔ እንግዲህ ባለኝ መረጃ መሰረት አንድ የሞባይል ዳታ ማግኘት የሚፈልግ የሞባይል የስሪጊ ተጠቃሚ ቢያንስ 500 ብር ያወጣል በወር ማለት ነው። እንግዲህ ይሄ በአማካኝ ነው። ከዛ በላይ የሚያወጡ አሉ፣ ከዛ በታች የሚያወጡ አሉ። በእኔ አሰስመንት ነው ይህን የማውራው። አክቹዋል ዳታው ከዚህ የተለየ ሊሆን ይችላል እና 500 ብር ያጣል ማለት ነው። አሁን እንግዲህ ያለው እገዳ ወይም ማህበራዊ ሚዲያ ላይ ያለው ተጽዕኖ ይህን ሰው ይህን እንዲጠቀም አይፈቅድም እና ከዚህ እንግዲህ በትንሹ 4 ሚሊዮን የማህበራዊ ሚዲያ ተጠቃሚዎች አሉ ኢትዮጵያ ውስጥ ማለት ነው። እና በስልክ ብቻ ማለት ነው። እና ይህንን በሚሊዮን የሚቆጠር ብር ነው የሚሆነው እንግዲህ በወር ነው። እስካሁን እንግዲህ ባለፈው ከዚህ በፊት በጁን ላይ በፈረንጅ ጁን ላይ እና ጁላይ ላይ ደግሞ የኢትዮጵያ መንግስት ፈተና እንዳይወጣ ወይም እንዳይሰረቅ ብሎ በዘጋው መሰረት የተሰራ ምርምር አለ። ብሮኪንግ ኢንስቲትዩሽን የሚባል ከ10 ቀን በፊት ያወጣው እና 9.5 ሚሊዮን US ዶላር የሚያጡት ማለት ነው። ከባድ ብዙ ብር ነው። አሁን ይሄ ነገር 6 ወር ቀጣይነት ካለው በጣም ብዙ ብር ነው የሚያጣው የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን።
አቶ እንዳልካቸው ይህ አዋጅ መረጃን የማግኘት መብትን ከመገደቡ እንዲሁም በመከልከል ከሚያደርሰው የሰብአዊ መብት ጥሰት በተጨማሪ የሰዎችን የእርስ በርስ የማህበራዊ ግንኙነት እንደሚጎዳው ይናገራል።
ኢትዮጵያ ውስጥ አሁን ባለው ሁኔታ በጣም ሰፊው የኢትዮጵያ የዳያስፖራ ኮሚኒቲ እዚህም አውሮፓም አሜሪካም ሀገር ያሉ ሌሎችም የአፍሪካ ሀገሮች አረብ ሀገር ያሉ የኢትዮጵያውያን በብዛት ከቤተሰቦቻቸው ጋር የሚገናኙት በተለያዩ የቴሌኮሙኒኬሽን መተግበሪያ ሶፍትዌሮች ወይም አፕሊኬሽኖች አፖች ይባል። ለምሳሌ ቫይበር በጣም ታዋቂው እና ዝነኛ ኢትዮጵያውያን በሰፊው የሚጠቀሙበት የማህበራዊ ሚዲያ መተግበሪያ ነው። ሌላው አይሞ የሚባል አለ። በጣም በትንሽ ባንድዊድዝ ውስጥ ወይም ደግሞ በጣም ትንሽ ባንድዊድዝን የሚጠቀም ማህበራዊ ሚዲያ ነው። በሰፊው በጥራት ምንም ሰዎች እንዲነጋገሩ የቪዲዮውንም ጭምር ማለት ነው በቪዲዮም ጭምር እንዲነጋገሩ ማድረግ የሚያስችል አፕሊኬሽን ነው እና ሰው በዚህ ላይ መመካት ወይም ዲፔንደንት መሆን ጀምሮ ነበረ እና ያ ሁሉ ግንኙነት ነው የሚቋረጠው ማለት ነው። በገንዘብ የሚያስከፍሉ ገንዘብ ከፍለው የሚያስደውሉ የተለያዩ አፖች አሉ። እነሱ ውድ ናቸው። አገር ውስጥ ራሱ ሰው እርስ በርስ በጣም መገናኘት በሞባይል ኢንተርኔት ተጠቅሞ ሰው እርስ በርስ በጣም ይገናኝ ነበር። እሱም በጣም ይቀንሳል። አሁን ያለው ተቃውሞ እንግዲህ አሁን አይተሽው ከሆነ እሱ ፌስቡክ በጣም ጭር ብሏል፣ ተቀዛቅዟል። ብዙ መረጃዎች እንደ በፊቱ አይመጡም። የቪዲዮ መረጃዎች እንደ በፊቱ ከተለያዩ ሰዎች ማግኘት በጣም ፍሪኩዌንሲው በጣም ቀንሷል። የለም አይደለም እያልኩ ያለሁት ግን ፍሪኩዌንሲው ቀንሷል። በፊት በሰዓታት ልዩነት ውስጥ ብዙ የተለያዩ መረጃዎች ከኦሮሚያም ከአማራም ክልል የተለያዩ መረጃ መረጃዎች ኢቭን መንግስት ላይ መንግስት መስሪያ ቤቶች ውስጥ እየተደረጉ ስብሰባዎች እየተቀዱ በፌስቡክና በተለያዩ ሌሎች ማህበራዊ ሚዲያዎች ይለቀቁ ነበር። ያ ቀንሷል፣ ተተዳክሟል።
ያስቸኳይ ጊዜ አዋጁን አስመልክቶ ባለፈው ሳምንት መግለጫ የሰጡት የኮማንድ ፖስቱ ጽፈት ቤት እንዲሆን የተወሰነው የመከላከያ ሚኒስቴር አቶ ሲራጅ ፈርጌሳ ስለ ማህበራዊ ሚዲያ ተከታዩን ብለው ነበር።
ማህበራዊ ድረገጽ ተከልክሏል የሚል አይደለም። ማህበራዊ ድረገጽ መጠቀም ተያይዞ የተቀመጠው አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ ጊዜ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈጸምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው። ስለዚህ ከዚህ በፊት የነበሩትን አይደለም፣ እስካሁን የነበረውን ያለፈ ጉዳይ ነው። ከዚህ በኋላ መመሪያው ከወጣ በኋላ ባለበት ጊዜ ውስጥ በዚህ መልክ ያለ ግንኙነት ይጨምር የሚከለክል። ስለዚህ እንደዚህ አይነት ግንኙነት ካለ ማንኛውም ሰው ከእንደዚህ አይነት ግንኙነቶች ራሱን ማቀብ ይኖርበታል ማለት ነው።
አቶ እንዳልካቸው ይህን ያስቸኳይ ጊዜ አዋጅ በህዝብ ላይ ተግባራዊ ማድረግ ከአምባገነናዊነትም በላይ ነው ይለዋል።
መንግስት ኢትዮጵያ ውስጥ ያለው መንግስት በአሁኑ ሰዓት በቴክስትቡክ ዴፊኒሽን ኦፍ ሪፕሬሽን ወይም ደግሞ በመማሪያ መጽሐፍ ላይ ተማሪዎች ስለ አምባገነንነት የሚማሩ የፖለቲካ ሳይንስ ተማሪዎች በምሳሌነት ሊጠቀስ የሚችል እርምጃዎችን ነው የሚወስደው። ማህበራዊ ሚዲያ መዝጋት፣ ጋዜጠኞችን ማሰር ወይም ማባረር፣ ሌሎችም እርምጃዎችን እየወሰደ ነው መንግስት እና ራሱ በሚቆጣጠረው የሚዲያ አውታሮች ሰፊ ዘመቻ ማድረግ ወይም ፕሮፓጋንዳ በእንግሊዝኛው የሚባለውን ቃል ማድረግ። እነኚህ እንግዲህ የቴክስትቡክ ወይም ደግሞ የመማሪያ መጽሐፍ የሪፕሬሽን ምሳሌዎች ሊባሉ የሚችሉ ናቸው።
አስቸኳይ ጊዜ ከመታወጁ በፊትና በኋላ የማህበራዊ ሚዲያ መገልገያዎች እንዲሁም እንደ ቫይበርና የመሳሰሉ የቴሌኮሙኒኬሽን መተግበሪያ አፕሊኬሽኖች አገልግሎት እንዳይሰጡ መደረጋቸውን ያነጋገርናቸውን ተገልጋዮች ጠቅሰን መዘገባችን ይታወሳል።